ሰላም እንደምናመሻችሁ የጋቢና ቪአድ ማጮች የዕለተ ሐሙስ የካቲት 3 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደለመደው ወጣቶችን የሚመለከቱ አዝናኝና አስተማሪ ፕሮግራሞችን አሰናድተናል። ከነዚህ መካከል
ወጭ ላይ በጣም ስራ እየበዛ ነው እየተባለ ነው። ዲናም ደግሞ ወጣቶችም እየበዙም እየተባለ ነው። የሴቶች ጥቃት ላይ ማለት ነው። ለይሄ ምንድነው የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ወጭ ላይ በጣም ስራ እየበዛ ነው።
የሰማችኋቸው የስነ ልቦና ባለሙያ የሆኑትን ወይዘሮ ዛሃራ ለገሰን ነው። ሚዲያን በመጠቀም በሴቶች ላይ የሚደርሱ ጾታዊ ጥቃቶች ላይ ግንዛቤ ለማስጨበጥ የሚደረግ እንቅስቃሴን የሚያስቃኝ አንድ ዘገባ ይኖረናል። አብራችሁ ከመሻችሁ ሌሎች ተነቀሮችም አሉን። ፕሮግራሙን በመምራት ስምንሽ ይቆየ፣ በማቀናበር ኤልያስ አስማረና ሌሎችም ፕሮግራሙን ካሰናዱ የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥና ከውጭ ላጠናቀርናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ኢትዮጵያን አስመልክቶ ረቂቅ ሕግ አጸደቀ። የኒው ጀርዚ ክፍለ ግዛት የዴሞክራቲክ ፓርቲ ተወካይ ቶም ማሊኖስኪ እና የካሊፎርኒያ ክፍለ ግዛት የሪፐብሊካን ተወካይ ያንግ ኪም በጋራ አርቅቀው በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ትላንት ረቡዕ ጥር 2014 ዓ.ም ያጸደቁት ሕግ በኢትዮጵያ እየተካሄደ ላለው የእርስ በርስ ጦርነት ማብቂያ ለማበጀት አስተዳደሩ ተጨማሪ እርምጃዎችን እንዲወስዱ ጠይቋል። በኮሚቴው ሰብሳቢ በዴሞክራቲክ ፓርቲ አባል ግሪጎሪ ሚክስ እና በኮሚቴው የሪፐብሊካን ከፍተኛ አባል ማይክል ማኮል የተደገፈውን የኢትዮጵያን የመረጋጋት የሰላምና የዴሞክራሲ ሕግ የሚል ስያሜ የተሰጠው ረቂቅ ግቱን በማባባስ ላይ ባሉ ባላቸው አካላት ላይ ማዕቀብ እንዲጣል ያዛል። በተጨማሪም የሰብአዊና የሰብአዊ መብት ሁኔታዎች እስኪሟሉ ድረስም ለኢትዮጵያ መንግስት የሚሰጠው የጸጥታና የገንዘብ ድጋፍ እንዲቋረጥ ይጠይቃል። በኢትዮጵያ እየተካሄደ የሚገኘውና ለ15 ወራት የዘለቀው ጦርነት በሲቪሎች ላይ እጅግ የከፋ ጉዳት አድርሷል የሚለው የኮሚቴው መግለጫ የተባበሩት መንግስታት ድርጅት ያጠናቀረው ሪፖርት የጦር ወንጀሎች፣ በሰብና ላይ የሚፈጸሙ ወንጀሎችንና እንዲሁም ከዘር ማጥፋት ሊቆጠር የሚችሉ ወንጀሎች ጭምር ተፈጽመው ሊሆን እንደሚችል ዘግቧል ብሏል። ረቂቅ ህጉ ተፈጻሚነት እንዲኖረውም በቀጣይ በምክር ቤቱ መጽደቅ ይኖርበታል። ዩናይትድ ስቴትስ ለግብጽ የምትሰጠውን የጦር ድጋፍ መቀነሷን ካስታወቀች በኋላ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ጠንከር ያለ ውይይት ለማድረግ ካይሮ ገብተዋል። የፕሬዝዳንት ጆ ባይደን አስተዳደር በሰብአዊ መብት ጉዳዮች አያያዝ የተነሳ ለግብጽ ይሰጥ የነበረው የ130 ሚሊዮን ዶላር ወታደራዊ ድጋፍ ማስቀረቱን ይፋ ባደረገ ማግስት የዩናይትድ ስቴትስ ማዕከላዊ አዛዥና የሩቅ ምስራቅ ከፍተኛ ኃላፊ የሆኑት ጀነራል መኬንዚ ወደ ግብጽ ተጉዘዋል። ግብጽ የስዊዝ ካናልን የምትቆጣጠርና የዩናይትድ ስቴትስ ጥብቅ አጋር ሆና የቆየች ሀገር ስትሆን አክቲቪስቶች እንደሚሉት በግብጽ የታሰሩ የፖለቲካ እስረኞችን ጨምሮ በሀገሪቱ እየደረሰ ያለው የሰብአዊ መብት ጥሰት ምክንያት የገንዘብ ድጋፉ መቀነሱ ተገልጿል። ጀነራል መኬንዚ በሀገሪቱ እያፈሰስን ካሉት ሌሎች ገንዘቦች አንጻር ይሄ እንት ነገር ነው፣ ነገር ግን ምልክት ይሰጣል ያሉ ሲሆን አሁንም ቢሆን ከግብጾቹ ጋር በከባዱ አብረን እየሰራንና መሳሪያችንን እያጠናከርን ነው ብለዋል። ግብጽ ከዩናይትድ ስቴትስ ጋር የወታደራዊ ኃይል ትስስር ቢኖራትም እንደ አውሮፓውያን አቆጣጠር በ2013 ዓ.ም ፕሬዝዳንት ባራክ ኦባማ የፕሬዝዳንት ሙርሲን ከስልጣን መውረድን ተከትሎ አንዳንድ መሳሪያ ድጋፎችን ያቆሙ ሲሆን ከዛን ጊዜ ጀምሮም ሀገሪቱ ከሩሲያ፣ ፈረንሳይ፣ ጀርመንና ጣሊያን መሳሪያዎችን እየገዛች እንደምትገኝ ስቶክሆልም የሰላምና ምርምር ተቋም አስታውቋል። ይሁንና ግብጽ ከሩሲያ የምትገዛቸውን መሳሪያዎችን በተመለከተ በዩናይትድ ስቴትስ ማዕቀብ ሊጣልባት እንደሚችልም ባለስልጣናት እየተናገሩ ይገኛሉ። የኮቪድ-19 ክትባት አቅርቦት ፍትሃዊነትን በተመለከተ አፍሪካ በቂ የሆነ ክትባት እየደረሳት እንዳልሆነ እየተነገረ ባለበት በአሁኑ ሰዓት በሴኔጋል ለዚህ መፍትሄ እንደሚሆን ተስፋ የተጣለበት የክትባት ማዕከል ስራ ሊጀምር ነው። ሴኔጋል ባዮንቴክና ሚርና የተሰኙትን ክትባቶች ከሚያመርቱት ኩባንያዎች ጋር ነው ስራዎቿን የጀመረችው። በተያያዘ ባለፈው ሳምንት የደቡብ አፍሪካ ሳይንቲስቶች ሞዴርና የተሰኘውን የኮቪድ-19 ክትባት አምሳያ በተሳካ ሁኔታ መስራታቸውን አስታውቀዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከሐሙስ ምሽት ቀሪ ጋቢና ቪ መሰናዶዎች ጋር ተቆዩ ዘንድ ወደ ስመኝሽ ቆየ እመልሳችኋለሁ።
ሜጋንን ለዜናው አመሰግናለሁ። አድማጮች ፕሮግራማችንን ከመደበኛዎቹ የአጭር ሞገድ ሬዲዮ መገናኛዎች በተጨማሪ በኢትዮ ሳት ታገኙታላችሁ። በተጨማሪም በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። በኮቪድ-19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን ተከትሎ በኢትዮጵያ አስክ ዛሃራ የተሰኘ በጾታዊ ጥቃት ግንዛቤ ማስጨበጫ ፕሮግራም በዩቲዩብ ላይ ተጀምሯል። በተመሳሳይ በናይጄሪያም በጾታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶዎች ተጽዕኗቸው መጨመሩ እየተገለጸ ነው። በዚህ ዙሪያ ኤደን ገረመውና ቲሞቲ ኦቢዙ ያጠናከሩት ዘገባ ቀጥሎ ይቀርባል።
ኮቪድ-19 ከጤና በዘለለ በማህበራዊ ህይወትና በመጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኩ ሲሆን በተለይም ልጅ የማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነ ልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚህ ዙሪያ ያነጋገራቸው የስነ ልቦና ባለሙያ እና አሰልጣኝ የአስክ ዛሃራ አምድና ዩቲዩብ ገጽ መስራች ዛሃራ ለገሰ ኮፍማን ይናገራሉ።
በዚህ የአእምሮ በሽታዎች ላይ ላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆነው። እናቶች ላይ ምግብ ምትሰራው እሷ ናት፣ ቤቱ የምትጠርገው እሷ ናት፣ ልጆችን የምታስጨምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው፣ የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረ ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብሎ አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ነው ቲቪን ያያል ማለት ነው። ያለው ጣና ውሳ ላይ ነው የሚሌቶች ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአምቦ ጋር ከተያያዘን ማለት ነው። የህጻናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላል። ትልቁ ፈተና ነው ለቤተሰብ፣ ምክንያቱም አራሳት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት።
የናይጄሪያው ዘጋቢያችን ቲሞቲ ኦቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ አውሮፓውያን አቆጣጠር በሚያዝያ 2020 ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች።
ጭንቅላቴ ላይ ጠመንጃ ደነው ነበር፣ በጉሮሮዬ ላይ ደግሞ ቢላ። ከዛ ወደ ህንጻው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር።
ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነፍሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምታዋን ሰብራ ወደ ሬዲዮ ጣቢያው መጣለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂናን ዳንግ ፋጢማን በማነጋገር ዝምታዋን እንድትሰብር አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች። በዚህ ተነስታም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች።
When they are telling me their problem, they feel like this is a safe space.
ግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ እነዚህ ሁኔታዎች ስሜታዊ የምሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው።
አንዳንድ ታዲያ በሬዲዮ መስተናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የህግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረ ሰናይ ተቋም በሳይ ሬዲዮ መሰናዶ ላይ ለቀረቡት ሴቶች ንጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም ሁኔታው ቀላል አይደለም ይላሉ።
So somehow we encounter some delays. But you know our presence
የተጨናነቁ ነገሮች አሉ። በዚህ ተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጣናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ። ነገር ግን ፖሊሶቹ እንብዛም ትኩረት አይሰጧቸውም። ነገር ግን ልክ ለኛ ሲደወልና በጉዳዩ ላይ እኛ ስንካተትበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ።
የፋጢማ ደፋሪዎች የተከሰሱ ሲሆን ፌዴሬሽኑ ጉዳዩን እየታየ ነው ብሏል። ዴሮፓና ቆጣጠር በ2020 ዓ.ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ ያስገድዶ መድፈርና ጾታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች ያስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገረ ገዢዎች የወሲብ ጥቃት በሚፈጸሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ህግ እንዲወጣም እየጣሩ ይገኛሉ። ናንጂን አንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሴቶች መልእክት አላት።
Your story with me, there are silent voices with Nancy.
ታሪኮቻችሁን ለኔ ንገሩኝ። ምን አይነት ጾታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለኔ አጋሩኝ።
ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። ተመሳሳይ በኢትዮጵያም ምንም እንኳን ጎልቶ ወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህፃናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛሃራ ኮፍማን ዳስክ ዛሃራ በተሰኘው ገጻቸው ላይ ለነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል። ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት፣ በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች ወረደ የስነ ልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች መጋራት ሁኔታው እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አሁን ደግሞ አንድ የፈጠራ ባለሙያ ወጣት እናስተዋውቃችኋለን። ወጣቱ ይግራማቸው እሸቱ ይባላል። የአባይ ልጆች ወይም ናይል ኔሽንስ የተሰኘ አንድ መተግበሪያ ፈጥሮ የውጭ ጉዳይ ሚኒስቴር እየተገለገለበት መሆኑን ተናግሯል። በተጨማሪም ይግራማቸው የሌሎች አራት የፈጠራ ባለቤቶች ሲሆን በስራዎቹ ዙሪያ ከዮናታን ዘብዲዮስ ጋር ቆይታ አድርጓል።
ወጣት ይግራማቸው እሸቱ በወላይታ ሶዶ ዩኒቨርሲቲ የሶፍትዌር ምህንድስና መምህር ሲሆን የተለያዩ የፈጠራ ስራዎች እንዳሉት ይናገራል። ወጣት ይግራማቸው እሸቱ አሁን ስለሰራው አፕሊኬሽንና ሲያመው ገለጻ ሰጥቷል።
መተግበሪያው ነው የአባይ ልጆች ነው ያለው። የአባይ ልጆች ነው ያለው። የአባይ ልጆች የሚያልበት ምክንያት በመጀመሪያ ስንጀምሮ ሐሳቡን ስንጀምሮ ከዳሴው ግድብ ጋር በተያያዘ ነው። ስለዚህ የአባይ ልጆች ነው ያለው ናይል ኔሽንስ ወይም የአባይ ልጆች ወይም ናይል ኔሽንስ ይባላል። ናይል ኔሽንስ ያለው ላይክ በሂደት በተፋሰሱ ሀገር ያሉትን ምሁራንንም የማሳተፍ እቀዳለ። ስለዚህ ናይል ኔሽንስ ያለውም እነሱንም አንድ ላይ አባይ ልጆች ተሰባስቦ ቀደም በሎጎም ላይ እንዳሳየነው ሎጎአችን ሎጎም ላይ የሚያሳየው አንዱ መርህ አባይ ፍትሃዊ እይታን ካገኘ ለሁሉም በቂ ነው። ስለዚህ ፍትሃዊ እይታ እንዲፈጠር በአባይ ላይ ተጽዕኖ ማሳደር ነው። እኛ የራሳችንን ጥቅም ብቻ ሳይሆን የነሱን። ስለዚህ አባይ ናይል ኔሽንስን ወደ ፕሌይ ስቶር ፐብሊሽ እናደርጋለን በቅርቡ። ለጊዜው በቴሌግራም ቻናል ነው ዲስትሪቢዩት ያደረግን ያለነው እና ወደ ፕሌይ ስቶር ላይ በቅርቡ ፐብሊሽ እናደርጋለን።
እስካሁን ስለሰራቸውም የፈጠራ ውጤቶችም ተናግሯል።
ወደ ኔክስት ኤክስፒሪየንስ ከመጣን እኔ ወደዚህ በጣም ወደ ያው የተማርኩትም ሶፍትዌር ኢንጂነሪንግ ነው። ወደዚህም ኤግዛክትሊ መስራት የጀመርኩት ሁለተኛ አመት ባህርዳር ዩኒቨርሲቲ ነው ተማርኩት። ሁለተኛ አመት ጀምሮ ዩኒቨርሲቲው ዛው ያስቀረን ክረምት ላይ ያሰረን ነበር። ዴቨሎፕ እናረጋለን የተለያዩ ፕሮጀክቶችን እንሰራለንና ከዛ በኋላ በተለያዩ ግዚያት በአገር አቀፍ ደረጃ አራት የሚሆኑ የፈጠራ ውድድሮችን አሸንፈናል። በአንደኝነት በኦል አፍሪካን ቱራዝሽን ፈራለኝ። ከዛም በተጨማሪ ፓተንቶች የተለያዩ ፓተንቶች አሉኝ በስሜ የተመዘገቡ ፕሮጀክቶች እሰራለሁ አሁንም ለግል ድርጅቶችም ሶፍትዌር ዴቨሎፕ አደርጋለሁ ለተለያዩ ድርጅቶች ለግል ድርጅቶች ለመንግስት መንግስታዊ ለሆኑ ድርጅቶችም በቅርቡም እንጀምሮም ከኢትዮጵያ ስፔስ ሳይንስ ጋር የምንሰራው የመረጃ መተንተን ከሳተላይቷ የተሰበሰበው ዳታ ወደ 37.2 ቴራባይት ዳታ ሰብስባለች ያንን ዳታ በአርቲፊሻል ኢንተለጀንስ መተንተን ስራም ጀምሮ ብዙ ስራዎችን ፕሮጀክት በምርምር መልኩም በወላይታ ሶዶ ዩኒቨርሲቲ ስር በሚወጣው የምርምር ስራዎች ስርም ሰራለሁ ለዩኒቨርሲቲው ዴቨሎፕ አደርጋለሁ።
የአባይ ልጆች ወይም ናይል ኔሽንስ የተሰኘውን አፕሊኬሽን ሲሰራም አላማው ምን እንደነበረም ገልጧል።
የሚጀምረው ሶፍትዌር ስራ ነው ስታንዳርድ ነው ወይም ለብቻው የሚሰራ መረጃዎችን እየሰበሰበ ከዛ በአርቲፊሻል ኢንተለጀንስ መተንተን የሚችል በጣም ብዛት ያለው ከ13.8 ቢሊዮን በላይ ፐብሊክ ትራንዛክሽን ተካሂዷል በዳታ ግድብ ላይ። ይሄንን የዳታ በሰው ኃይል መተንተን አይቻልም። ስለዚህ በአርቲፊሻል ኢንተለጀንስ አማካኝነት ቢተነተንም ምን ተቸገርን ለዚህ ሁሉ ምላሽ ታዲያ ማን ይሰጣል? ለዚህ ሁሉ እንደምታውቀው በሐሙስ በውጭ ጉዳይ ሚኒስቴር በቃል አቀባይ በኩል የኢትዮጵያ ጉዳይ እንደአንድ መግጫዎች ይሰጣሉ። ግን ይሄ በዛ መልኩ አይቻላሉ። ያ ሁሉ መረጃ ያ ሁሉ ጉዳይ አይቻላሉ። ቀን በቀን ነው፣ በየሰዓቱ ነው፣ በየሰከንዱ ነው የሐሰት መረጃዎች ፋብሪኬት ይሆናሉ። ስለዚህ ይሄንን እንዴት አድርገን ነው መቀልበስ የምንችለው የሚለውን ስናስብ ሁለተኛ ስትራቴጂ ነው የጀመረው። ስለዚህ ዲጂታል ዲፕሎማሲ ለመስራት ስትራቴጂ ያስፈልጋል፣ ሰዎች ያስፈልጋሉ፣ ቴክኖሎጂ ያስፈልጋል። ቴክኖሎጂውን እንትን ካልን በኋላ ስለዚህ ለምን በከፍተኛ ትምህርት ተቋማት የሚገኙ የምሁራንን አናስተሳስርም? ስለዚህ አስተሳሰረን ምን መሆን አለበት? ዲፕሎማሲው በእውቀት የተመራ መሆን አለበት። የህግ ጉዳይ ከሆነ ክፍተቱ የህግ ባለሙያ ትናን የሰጠው ከአጣቅሶ እንዲያቀርብ የመሐንዲስ ወይም ምንድስና ባለሙያ ሆነ ምንድስና ጉዳይ ላይ ከሆነ ችግር ተፈጥሮ ምንድስና እነዚህ ነገሮች አርብና ደግሞ በሰሩ ደግሞ የሚመሰረተው ከዛ በመውራኑ ስሩ የሚመሰረተው የዲጂታል ሰራዊት ወይም ዲጂታል አርሚ የምንለው እነዚህ በነሱ ስሩ ነው። ከነዛ ምሁራን በታጠቁት መረጃ የኢትዮጵያን ዑነታ ለዓለም ማስረዳት እንዲችሉ የሚያስተሳስርና መረጃዎችን መተንተን የሚያስችል ሶፍትዌር ነው። በአጠቃላይ
አሁን ስለሰራውና በእንሳ ማረጋገጫ ተሰጥቶት የውጭ ጉዳይ ሚኒስቴር የተጠቀመ የሚገኘው ይሄኛው አፕሊኬሽን ስለ ስኬታማነቱ ተጠይቆም ይህንን ብሏል።
አሁን አማራጭ ለስኬታማነቱ አንዱ ፒላር ነው ብዬ ማስበው አማራጭ የለንም። ሌላ አማራጭ ያለን አማራጭ ኢትዮጵያን ዲፌንድ ለማድረግ ሁሉንም ዜጋ ማሰለፍ መቻል ነው። እና ሁሉንም ዜጋ ማሰለፍ መቻል በመውራን ደግሞ መረጃዎችን ወይም አርሚውን ደግሞ ዲጂታል አርሚውን በመረጃ ማስልጠን ነው። ስለዚህ ውጤታማ እንደሚሆንም አሁን ያለው ተነሳሽነትም ያሳያል። በተለያዩ አሁን ኦልሞስት ከዚህ በኋላ ሁሉም ዩኒቨርሲቲ ላይ የራሱ ሴንተሮች ይኖራል። በዋናነት በውጭ ጉዳይ ሚኒስቴር ስር አንድ ሄድ ኦፊስ ይኖራል። ስለዚህ ከዛ እየተነሳ እዛ ሴንትራል ላይ የአናሊቲክስ ይሰራል። ያሉት ክፍተቶች እንትን ይደረጋሉና ያለው ተነሳሽነት አሁን ዛሬም ያየው ነው የተገኘውን ህዝብ ብዛት ያየው ነው። ሌሎችም ጋር ያላቸው አቀባበል በጣም ጥሩ ነው። እየተመዘገበም ያለው ህዝብ ብዛትም ጥሩ ነው። እኛ በዚህ አመት በ2014 መጨረሻ ላይ ወደ 500 ሺህ ሰው ወደ አርሚ ያስገብተን ካምፔን አሁን አንድ ካምፔን ሲነሳ እነዚህ ሁሉ ሶች አት ታይም አንድ ባንድ ጊዜ ኢትዮጵያ ድምጽ የሚሆኑበት ለኢትዮጵያ አድቫንቴጅ ለኢትዮጵያ መልካምነት የሚታገሉ ይሆናሉ።
ዮናታንና እንግዳውን እናመሰግናለን። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የአሜሪካ በኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል። ይህንና ተጨማሪ ጉዳዮች የተነሱበትን መድረክ የተከታተለው ሀብታሙ ስዩም ተጨማሪ አለው።
በጋዜጣዊ መግለጫው ላይ በጉልህ ከተነሱት ነጥቦች መካከል አንዱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያውያን ወቅታዊ ሚና ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ትውልድ ኢትዮጵያውያኑ ከቀደሙት ዓመታት በተሻለ ሁኔታ ተፈጥሯዊና ሰው ሰራሽ ችግሮች በተፈራረቁባት ትውልድ አገራቸው የቸሩትን ድጋፍ ከዩናይትድ ስቴትስ ጋር ያለው ግንኙነት የተሻለ እንዲሆን ለማስቻል ያደረጉትን ህዝባዊ የዲፕሎማሲ ሚና አውስተዋል።
ኢትዮጵያና ትውልድ ኢትዮጵያን የታሳስና ጥር የፈረንጆች አዲስ ዓመት ተከትሎ ሮዝን ኢትዮጵያን እንዲጎበኙ ግሬት ሆም ካሚንግ በሚል በጠቅላይ ሚኒስትር አብይ የቀረበላቸውን ጥሪ አክብረው በከፍተኛ ቁጥር ወደ ኢትዮጵያ ገብተዋል። ይህም በሀገራችን ከኮቪድና ከጦርነቱ ጋር ተያይዞ የተቀዛቀዘውን የቱሪዝም ኢኮኖሚ በማንቃቃት ከፍተኛ ድርሻ አበርክቷል። ግንባር ድረስና የተጎዱ ወገኖቻችን ዘንድ በመሄድ ጭምር ሰራዊታችንን መለጸታ ኃይላችንን ህዝባችንን ከጎን ነን በዚህ ጊዜም አለው በሚል ሞራል ሆነው አንቀጣውታል። እስካሁንም ያልተመለሱ እንዳሉ እናውቃለን። መድኃኒትና የተለያዩ የህክምና ቁሳቁሶችንም ይዘው በመሄድም አስተባብረው በመላክም ጭምር አስተዋጽኦ አበርክተዋል።
ትውልደ ኢትዮጵያን ፈርባያ ዘመልኩ ድጋፎቻቸውን ለሚሹ ዜጎች ያደርሱ ዘንድ ከዛሬ 3 ዓመት ወዲህ ከተቋቋሙ ድርጅቶች መካከል አንዱ ኢትዮጵያ ዲያስፖራ ትረስት ፈንድ የተባለው ነው። ተቋሙ በመላ ዓለም ከሚኖሩ ኢትዮጵያን ከ8 ሚሊዮን ዶላር በላይ በመሰብሰብ የሀገሪቱ ህዝቦች ለገጠማቸው ክፉ ቀናት መውጫ እንደዋለ ተነግሯል። በቅርቡ ደግሞ በጦርነት ምክንያት የወደሙ ትምህርት ቤቶችን እንደ አዲስ ለመገንባት ያለውን እቅድም አጋርቷል። አቶ የነቁ ተስፋዬ የተቋሙ አማካሪ ምክር ቤት አባል ናቸው።
አንድ ለኢትዮጵያ ቋሚ የሆነ ነገር ማድረግ አለብን የሚታይ ነገርና ምን እንስራ የሚለውን ነገር ቦርድ በተወሰነ ጊዜ ውስጥ በአንድ ሳምንት ውስጥ ውሳኔ ውስጥ ገብተን ለምን ኤጁኬሽን ላይ ፎከስ አናደርግም የሚል ነገር ኤጁኬሽን ሚኒስትሩን ኮሚኒኬት አድርገን ውዝን አማንዝ ታይም ውስጥ ብዙ ነገር ቀን ለሊት ስንሰራ ቆይተን ሚኒስትር ኦፍ ኤጁኬሽንን ለማመስገን ሞክረው ይህንን አይዲያ ስንሰጣቸው ቶሎ ነው ፕሮፖዛል አዘጋጅተው የሚሰሩ ትምህርት ቤቶች አሉ። ስታንዳርዳቸውን የጠበቁ ትምህርት ቤቶች ሊሰሩ የሚችል ነገሮች አሉ። ከነ ዲዛይኑ ከነ ፕሮጀክቱ ከነ ምኑ ፕሮፖዝ አድርገው ለእኛ በጥሩ ጊዜ ተነራንድ አድርገው ሲያቀርቡልን ከነ ኮስቱ ሁሉ ብሬክዳውኑ ነበር እና ያንን ይዘን ለቦርዳችን አቅርበን በዛ መሰረት ምን ያህል ገንዘብ ልናወጣ እንችላለን ከቦርዱ ተነጋግረን ወደ 3 ሚሊዮን ዶላር አሎኬት አድርገን እነዚህ ትምህርት ቤቶች ምን ያህል ትምህርት ቤት ሊሰሩ ይችላሉ ሲባል 4 ትምህርት ቤቶች ያህል ሊሰሩ ይችላሉ የሚለውን ዩኒቨርሲቲ ኦፍ ኤጁኬሽን ሬኮመንድ ባደረገው መሰረት ከእነሱ ጋር በመነጋገር 4 ትምህርት ቤቶች ለመስራት ተነጋግረን ወስነናል። እነሱንም 4 ትምህርት ቤቶች የፈረሱት ኤሪያ ላይ ትምህርት ሚኒስትሩ ሬኮመንድ ባደረገው መሰረት 4 ትምህርት ቤት ለመስራት ወስነናል። ሁለቱም በአማራ ሁለቱም በአፋር ክልል ለማለት ነው። እነዚህ ትምህርት ቤቶችም እያንዳንዳቸው ኮታቸው ወደ 38 ሚሊዮን የኢትዮጵያ ብር ፈጃሉ። እያንዳንዱ ትምህርት ቤት 38 ሚሊዮን የኢትዮጵያ ብር ፈጃል። ጠቅላላ በ150 ሚሊዮን ኢትዮጵያ ብር ገደማ ይሆናል ማለት ነው። ይህ ማለት ምንድነው? ወደ 3900 ገደማ ተማሪዎች በትምህርት ቤቱ አኮሞዴት ያደርጋል።
ተቋሙ በ93 ሀገራት ከሚኖሩ 26344 ግለሰቦች ባገኘው ልግስና የሰራቸውን ተግባራት በወሳበት ወቅት ያሰባሰበው ገንዘብ በውጭ ሀገራት ከሚኖሩ ከአንድ ሚሊዮን ከሚልቁ ትውልደ ኢትዮጵያውያን ቁጥር አንጻር አናሳ መሆኑ ተጠቅሶ ጥያቄ ቀርቦለታል። በበጎ ፍቃድ በቀን 1 ዶላር ለማዋጣት የተስማሙ ሰዎች ቁጥር የሀገር ውስጥን ፖለቲካ ሙቀት ተከትሎ ሲጨምርና ሲቀንስ መቆየቱን ያነሱት የፈንዱ የቦርድ ሰብሳቢ አቶ ገብርኤል ንጋቱ የገጠሙ ችግሮችን ባብራሩበት ወቅት ተቋሙን በተመለከተ ያሉ ያረዳድ ችግሮችና መፍትሄዎቻቸውን አመላክተዋል።
የመንግስት ተቀጥሎ አይደለም አትሊ ለመንግስት መስጠት የሚፈልግ ሰው ለክልል አምባሳደር ማቋቋሙት ፋንድ መላክ ይችላል። ይሄ ኢንዲፔንደንትሊ ለይቶ የሚለው ሌላው ቅድስ ለዲማንድ እንደው እንችን ያልኩት ምንድነው ጥያቄው በዛበት አትሊ ጥያቄንዳንዳችን እዚህ አካባቢ አሁን 3-4 የተለያየ ፋንድ የተለያየ ኮዝ እንደግፋለን ለትምህርት ቤት ለጤና ትውልድ ተጠቅቶ እነሱን ለማቋቋም እና የሰውም ያሰጣት እንትን ዝቅ ብሎ አይደለም ግን ያ ገንዘብ ተከፋፈለ አሁን ውጭ ሳይ ዞሮ ዞሮ ኢትዮጵያ መግባቱ ነው። ሊቲፍ ገባ በዚህ ገባ በዛ እኛ ብዙ ሊገባ ደስ ይለናል አካውንት እናደርግበታለን ምናምን ግን ዋናው ሞስት ከለናንተ ምንድነው ሰው ኢትዮጵያን እንዴት መርዳት ይችላል እንዴት እንትን አይደለም ብዙ የተመቻቸ ኢዲቲኤፍ ሊኖችም አሉ። እንትን ውድድር ውስጥ አይደለም ያለ ነው። ለእነሱ አትስጡ ለእኛ ስጡ የሚል ነገር የለም። ለኢትዮጵያ ስጡ በፈቀዳችሁት መንገድ።
በዩናይትድ ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያውያንና ኤምባሲው በወቅታዊነት የተጋፈጧቸው ችግሮችም ተነስተዋል። የኮቪድ-19 ቫይረስ፣ በሚኒሶታና ሎስ አንጀለስ የነበሩ ቆንስላዎች መዝጋት በኤምባሲው ነባር አሰራሮች ላይ የፈጠሯቸው ጫናዎችም ተወስተዋል። የተሻለ አሰራር ለመትበር ጥረት እንደሚደረግ አምባሳደር ፍጹም ተናግረዋል። ጋዜጣዊ መግለጫው ያተኮረበት ሌላኛው ነጥብ በኢትዮጵያና ዩናይትድ ስቴትስ ወቅታዊ የዲፕሎማሲ ግንኙነት ደረጃ ላይ ነው። ዩናይትድ ስቴትስ በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግስት ጋር ያላት ግንኙነት ሻክሮ ሰንብቷል። ጦርነቱን ተከትለው በተፈጸሙ የሰብአዊ መብት ጥሰቶች፣ የሰብአዊ ድጋፍ ስርጭት መስተጓጎልና ለግጭቱ ሰላማዊ ልባት ለማግኘት ተገቢው እርምጃ አልተወሰደም በሚል ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ቀባዎችን በኢትዮጵያ ላይ አከታትላለች። ከነዚህ መካከል አንዱ ኢትዮጵያ ከቀረጥ ነጻ ምርቶቿን ወደ ዩናይትድ ስቴትስ ለማስገባት ከሚያስችላት የአፍሪካ እድገት እድል ድንጋጌ ወይንም አጎዋ አባልነት መሰረዟ ነው። አምባሳደር ፍጹም ይሄ ውሳኔ የፈጠረውን ጫና እንዲያብራርቷል።
የአጎዋ እድል መታጣት አንድ የአዋሳ ኢንዱስትሪ ፓርክ ምሳሌ ብሄድ እስከ 30 ሺህ የሚሆኑ ሰራተኞች ያለበት ነው። የአዋሳ ኢንዱስትሪ ፓርክ እዛ ውስጥ የተመረቱ እና ወደ አሜሪካ ገበያ የሚገቡ ሙሉ ልብሶች፣ ቲሸርቶች፣ የተለያዩ አይነት አልባሳቶች በስፋት አሉ። እዚህ ሀገር ነው የሚመጡ ጫማዎችም እንደዚሁ ከቦሌ ለሚሆን የቢዝነስ ፓርኮች። ባለፈው ሳምንት ከኮስኮ እና ችልድረን ፕሌስ የሚባሉ የአሜሪካ ግዢ ኩባንያዎች ኢትዮጵያ ውስጥ ለእነሱ ከሚሸጡ ኩባንያዎች ጋር ከተወካዮቹ ጋር ውይይት ነበረ። አጎዋ የማይነሳ ከሆነ ከእነሱ መግዛታችን መቀጠል እንቸገራለን የሚል ነገር እያነሱ ነው። በኢትዮጵያ ህገ መንግስትም ሆነ በአፍሪካ ቻርተር፣ በአሜሪካም ህገ መንግስት ሆነ በዩኤን ቻርተር ደረጃ ቀባይነት የሌለውን ነገር ያንን በመመልከታችን በዚህ መልክ እንደገና ተጎጂው ላይ ማዕቀብ መጣል ስህተት ነው ብለን ስንሟገት ነበር። አሁን ስህተት ነው ነው።
በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የጠቀሱት አምባሳደሩ ዩናይትድ ስቴትስ በተለያዩ መስኮች እያደረገቻቸው ያሉ ሰሞነኛ ድጋፎችን ለማሳያነት ጠቅሰዋል።
የአሜሪካ መንግስት ባለፉት 3 ወራት በሚሊዮን የሚቆጠሩ የኮቪድ ክትባቶችን እያበረከተ ከመሆኑ በተጨማሪ ባለፈው 2 ሳምንት እንደዚሁ በቀጥታ ለሶስት ክልሎች ድጋፍ የሚሆን ከ400 ሚሊዮን የአሜሪካን ዶላር በላይ የሚሆን የገንዘብ ድጋፍ አድርጓል። ይህም የተፈናቀሉ ወገኖችን፣ የተጎዱ ወገኖችን ወደ ማምረት ስራ እንዲገቡ፣ ኑሯቸው የተመሰቃቀለባቸው እንዲስተካከል በማድረግ ላይ ያለመ እንደሆነ በቅርብ ከመንግስት ጋር እየተሰራ ያለ መሆኑን በዚህ አጋጣሚ ለማንሳት ፈልጋለሁ። ይህም ያለምንም ሌላ ተጽዕኖ በሰብአዊነት እንዲቀጥል የማበረታታት ስራችንን አጠናክረን መቀጠል ይኖርብናል። እነሱ የሚያነሷቸው ጉዳዮች እኛም ራሳችን እንደ መንግስት ኃላፊነት እንዳለበት መንግስት እንዲስተካከሉ የምንፈልጋቸው ናቸው። አንደኛው ከምግብ አቅርቦት ጋር በተያያዘ የተነሳው ነው። ሁለተኛ ከሰብአዊ መብት ጋር ነው። ሶስተኛ ከጦርነቱ ማቆም ጋር በተያያዘ የተነሳው ነው። እነሱ ሶስቱም ላይ ያለው ሂደት በአንድ ጊዜ የሚያልቅ ሳይሆን በትክክለኛ ትራክ ላይ የገባ በመሆኑ ይህን በማየት ይህንን ቀባ ማንሳት ይኖርባቸዋል በሚል ነው እየተወያየን ያለነው።
የከፋ የዜጎችን ሞትና ንብረት ውድመት ያስከተለው የኢትዮጵያ ውስጥ ጦርነት አብቅቶ ሰላም ይሰፍን ዘንድ ፍላጎቷን በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ አዲስ ልዑክ ወደ ኢትዮጵያ መላኩ ይታወሳል። አዲሱ ልዩ ልዑክ ዴቪድ ሳተርፊልድ እና የውጭ ጉዳይ ስራ ቤቱ የአፍሪካ ጉዳይ ተጠባባቂ ጸሐፊ ሞሊፊ ወደ ኢትዮጵያ ከሰሞኑ ማቅናት የሀገሪቱ ባለስልጣናት የአየር ጥቃትና ባላንጣነትን በመግታት የሰላምን ወቅታዊ ድል እንዲጨብጡ፣ የፖለቲካ እስረኞችን እንዲፈቱ፣ የሰብአዊ ድጋፍ የሚሰራጭበትን መላ እንዲመቱ መጠየቅን የመሰሉ ዓላማዎች እንዳሉት ተነግረዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ቀጣይ ደረጃ ግልጽ ባይሆንም በሀገሪቱ ያለው ጦርነት መራዘምና ማጠር በሀገራቱ መጻኢ ግንኙነት መልክ ላይ ተጽዕኖ እንዳለው ተንታኞች ሲናገሩ ተሰምተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ለምሽቱ የያዝናቸው መሰናዶች ይህን ይመስሉ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።